ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የካቲት 7 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በትዊተር ገጻቸው ላይ ባስተላለፉት መልእክት እንደገለጹት ኃጢአታችንን በትሕትናና በእውነተኛ መንፈስ በምንናዘዝበት ወቅት ይቅርታ ይደረግልናል። ከእግዚአብሔር ከእህትና ወንድሞቻችን ጋር እንደገና መልሰን ኅብረትን እንፈጥራለን ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን፣ አብይ ጾምን አስመልክተን ያዘጋጀንላችሁ የዛሬው ቀን ጥቅስ የሚከተለው ይሆናል። ጌታ ሆይ፣ ራሴን እጆቼ ውስጥ በማስቀመጥ ሕይወቴን ለአንተ አገልግሎት ለማዋል እፈልጋለሁ። ጌታ ሆይ፣ እግዚአብሔር ሆይ፣ በሁሉም ነገሮች ውስጥ የአንተን ፍላጎት ለመፈጸም ቃል እገባለሁ። አንተን በሙሉ ልቤ፣ በሙሉ ነፍሴ፣ በሙሉ ኃይሌም እወድሃለሁ። ላለመግደል፣ ላለመስረቅ፣ ላለመጎምጀት፣ በሐሰት ላለመመስከር ቃል እገባለሁ። ሁሉንም ሰዎች ለማክበርም ቃል እገባለሁ። በራሴ ላይ ሊደረግብኝ የማልፈልገውን ነገር በሌሎች ላይ እንዳላደርግ እርዳኝ። ጊዜያዊ የሆነ ደስታን ከመፈለግ አድነኝ። ከሁሉም በላይ ደግሞ ጾምን እንድወድ አበረታታኝ። በአምስተኛው ክፍለ ዘመን አካባቢ ከኖረው ከቅዱስ በኔዲክቶስ ንግግሮች የተወሰደ። ክቡራንና ክቡራት አድማጮቻችን፣ የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ አርዕስተ ዜናዎችን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ባደረጉት ሳምንታዊ የትምህርተ ክርስቶስ አስተምሮ እንደገለጹት ጌታ መሥዋዕተ ቅዳሴን የሚሳተፉ ሰዎችን ልብ ሁሉ ያንኳኳል። ሁሉንም እንደ ሕይወታቸው ሁኔታ፣ እንደየዕድሜያቸው፣ እንደየሁኔታቸው ይጠራል። አዲስ የሕይወት መንገድ እንዲያገኙም ይረዳቸዋል ማለታቸው መገለጹን ርዕሰ ሊቃነ ጳጳሳት ፍራንቼስኮ በነገው ዕለት ከሮም ሀገረ ስብከት ካህናትና ዲያቆናት ጋር እንደሚገናኙ መገለጹን ብፁ ሊቀ ጳጳስ አንጀሎ ሲፓና በጾም ወቅት ቸርነትንና በጎ ምግባራትን ማድረግ ይገባል ማለታቸው መገለጹን በመጨረሻም የምስራቅ አፍሪካ የካቶሊክ ብፁዓን ጳጳሳት ህብረት አገሮች 19ኛውን ስብሰባ ዘንድሮ በአዲስ አበባ እንደሚያደርጉ መገለጹን የሚያመለክቱ ዜናዎችን በዛሬው ዕለት በቅደም ተከተል ወደናንተ አድማጮቻችን ጆሮ የምናደርሳቸው ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉን ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ሊቃነ ጳጳሳት ፍራንቼስኮ ዘወትር ረቡዕ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምእመናንና የአገር ጎብኚዎች በተለያዩ አርስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮ እንደሚያደርጉ ይታወቃል። የዚህ መርሃ ግብር አንዱ አካል በሆነው በዛሬው ዕለት ማለትም በየካቲት 7 2010 ዓ.ም ያደረጉት የትምህርተ ክርስቶስ አስተምሮ ከዚህ በፊት በመስዋዕተ ቅዳሴ ዙሪያ በተከታታይ አድርገውት የነበረው አስተምሮ ቀጣይ ክፍል እንደነበረ የተገለጸ ሲሆን ከዚህም ቀደም በመስዋዕተ ቅዳሴ ስነ ስርዓት ዙሪያ ላይ ትኩረታቸውን በማድረግ በዚሁ የመስዋዕተ ቅዳሴ ስነ ስርዓት ውስጥ የሚገኙትን የተለያዩ ከፍተኛ መንፈሳዊ ትርጉም ያላቸውን ክፍሎች በማንሳት አስተምሮ አድርገው እንደነበር ቀደም ሲል መዘገባችን ይታወሳል። በዚህም መሰረት ቀደም ባሉት ጊዜያት በመስዋዕተ ቅዳሴ የመግቢያ ስነ ስርዓት ላይ ስላለው የኑዛዜ ጸሎት በመከተልም አሁንም በመስዋዕተ ቅዳሴ የመግቢያ ስነ ስርዓት ላይ ስላለው የመግቢያ ጸሎት አንስተው ሰፊ የሆነ ትንታኔ መስጠታቸው የሚታወስ ሲሆን ከዚያም በመከተል ባደረጉት የትምህርተ ክርስቶስ አስተምሮ ከዚሁ የመግቢያ ጸሎት በመከተል የሚገኘውን የመጽሐፍ ቅዱስ ንባባትን በተመለከተ አንስተው ሰፊ አስተምሮ አድርገው እንደነበረ ቀደም ሲል መዘገባችን ይታወቃል። በዚህም መሰረት የእግዚአብሔር ቃል በሕይወታችን የሚያደርገውን ጉዞ በተመለከተ የተናገሩት ቅዱስነታቸው የእግዚአብሔር ቃል ከጆሮአችን ወደ ልባችን ከልባችን ወደ እጃችን በመጓዝ መልካም ተግባራትን እንድናከናውን ያደርገናል ማለታቸውን መዘገባችንም ይታወሳል። ባሳለፍነው ሳምንት በጥር 30 2010 ዓ.ም ደግሞ ባደረጉት የትምህርተ ክርስቶስ አስተምሮ በዚሁ በስርዓተ ቅዳሴ ዙሪያ እያደረጉት የሚገኘውን የትምህርተ ክርስቶስ አስተምሮ በመከተል በመስዋዕተ ቅዳሴ ስነ ስርዓት ወቅት ስለሚነበቡት የእግዚአብሔር ቃላትና በመከተልም በዚሁ በእግዚአብሔር ቃል ላይ መሰረቱን ስላደረገው ስብከት በማንሳት ጥልቅ የሆነ አስተምሮ አድርገው እንደነበረ መዘገባችንም ይታወሳል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ በመስዋዕተ ቅዳሴ ስነ ስርዓት ዙሪያ ከዚህ ቀደም አድርገው የነበረውን የትምህርተ ክርስቶስ አስተምሮ ይህንን ያህል ካስታወስናችሁ በዛሬው ዕለት በዚሁ በመስዋዕተ ቅዳሴ ስነ ስርዓት ዙሪያ ላይ ያደረጉትን አስተምሮ እንደሚከተለው አሰናድተናል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno.
L'ascolto, e continuiamo con la catechesi sulla messa. L'ascolto delle letture bibliche, prolungato nell'omilia, risponde il diritto spirituale del popolo di Dio a ricevere con abbondanza il tesoro della parola di Dio.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? ከመጽሐፍ ቅዱስ የሚነበቡልን ምንባባትና ከዚያም በመቀጠል ያለው ስብከት ከተጠናቀቀ በኋላ የእግዚአብሔር ሕዝብ ለነዚህ ቃላት መንፈሳዊ ምላሹን በመስጠት የእግዚአብሔርን የተትረፈረፈ በረከት ያገኛል። ጌታ ለካህናትም ይሁን ለምእመኑ በአጠቃላይ ለሁሉም ይናገራል። እርሱ መሥዋዕተ ቅዳሴን የሚሳተፉ ሰዎችን ልብ ሁሉ ያንኳኳል። ሁሉንም እንደ ሕይወት ሁኔታቸው፣ እንደ ዕድሜያቸው፣ እንደ የሁኔታቸው ያጽናናል፣ ይጠራል፣ አዲስ ሕይወትን እንዲያገኙም ይጋብዛል። ስለዚህም ከስብከት በኋላ ትንሽ የጽሞናን ጊዜ መስጠት በቃሉ አማካይነት የተቀበልናቸውን ዘሮች በነፍሳችን ውስጥ ጠልቀው እንዲገቡ ያደርጋል። ስለዚህም እያንዳንዱ ሰው መንፈስ ቅዱስ የፈቀደውን ሐሳብ ይቀበላል ማለት ነው። ከዚህም የጽሞና ጊዜ በኋላ ያለውን የጸሎት ሃይማኖት ጸሎት በመድገም እያንዳንዱ ሰው ለእምነቱ ያለውን ምላሽ ይገልጻል። ይህ የጸሎት ሃይማኖት ጸሎት በመላው ማኅበረሰብ በሚደገምበት ወቅት ቀደም ሲል ለሰሙት የእግዚአብሔር ቃል በጋራ ምላሽ መስጠታቸውን ያሳያል። የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከቁጥር 185 እስከ 197 ላይ እንደ ተጠቀሰው በማዳመጥና በእምነት መካከል አንድ ትልቅ የሆነ ግንኙነት አለ። በእርግጥ ይህ ከሰባዊ አእምሮ የወጣ ነገር ሳይሆን፣ ነገር ግን ቅዱስ ሐዋርያ ጳውሎስ እንደሚለው ስለዚህ እምነት የሚገኘው የምሥራቹን ቃል ከመስማት ነው። የምሥራቹ ቃል ስለ ክርስቶስ የሚናገር ትምህርት ነው። ወደ ሮሜ ሰዎች ምዕራፍ 10 ቁጥር 17 ላይ ተብሎ እንደ ተጠቀሰው እምነታችን የሚጠነክረው በማዳመጥና ምልአትን ደግሞ የሚያገኘው በምስጢረ ቁርባን ነው። ስለዚህ ጸሎት ሃይማኖትን መድገም ማኅበረ ክርስቲያኑ በዚህ ጸሎት ሃይማኖት ውስጥ የሚገኙትን ታላላቅ የእምነት ምስጢሮችን ቅዱስ ቁርባንን ከመቀበላቸው በፊት በሚገባ እንዲያሰላስሉ ይረዳቸዋል። በአብ በወልድና በመንፈስ ቅዱስ ስም የሚለውን የመስቀል ምልክት በምናማትብበት ወቅት በጥምቀታችን ወቅት የተቀበልነውን ምስጢር ከቅዱስ ቁርባን ጋር በማያያዝ ምስጢራትን መረዳት የምንችለው በቤተ ክርስቲያን እምነት መሠረት እንደሆነ ያስታውሰናል። እነዚህም የእምነት ምልክቶች ናቸው። እነርሱም እምነታችንን ያበቁታል፣ ያነሳሱታልም። ከሐዋርያት የተቀበልነው እምነት በሁሉም የተጠመቁ ሰዎች ውስጥ ይገኛል። ከክርስቶስ ጋር ያለን ኅብረት ደግሞ በቅዱስ ቁርባን ምስጢር አማካይነት በድጋሜ ይታደሳል። በእምነት ከተቀበልነው የእግዚአብሔር ቃል በመቀጠል በሚገኘው የምእመናን ጸሎት ይገለጻል። ምክንያቱም ይህ የምእመናን ጸሎት የቤተ ክርስቲያኗንና የዓለምን ፍላጎት አጠቃሎ የያዘ በመሆኑ የተነሳ ነው። ይህም የምእመናን ጸሎት ይባላል። በእርግጥ ይህ የምእመናን ጸሎት በመጀመሪያው ክፍለ ዘመን ከስብከት በኋላ ያልተጠመቁ ክርስቲያኖች ከቤተ ክርስቲያን እንዲወጡ በማድረግ ምእመናን ማለትም የተጠመቁ አማኞች ድምፃቸውን በጋራ በማዋሃድ ወደ ጌታ ልመናቸውን ያቀርቡ ነበር። በሁለተኛው የቫቲካን ጉባኤ የነበሩ አባቶች ይህ የምእመናን ጸሎት በነበረበት ቦታ ከቅዱስ ወንጌል ንባብና ከስብከት በኋላ ማለት ነው፣ በተለይም ደግሞ በሰንበትና በበዓላት ቀናት በነበረበት ቦታ ሆኖ እንዲቀጥል በማድረግ ምእመናንን ባሳተፈ መልኩ ጸሎታቸውን ለቅድስት ቤተ ክርስቲያን፣ ለባለሥልጣኖቻችን፣ በተለያዩ ችግሮች ውስጥ ለሚገኙ ሰዎች፣ ለሁሉም ሰዎችና በዓለም ውስጥ የሚገኙ ሰዎችን ሁሉ ደህንነትን እንዲያገኙ በማሰብ ቤተ ክርስቲያን እስከ ዛሬ ቀን ድረስ ትጸልያለች። ይህ የምእመናን ጸሎት በካህኑ አማካይነት ይጀመርና አሁንም በካህኑ አማካይነት ይደመደማል። ምእመናኑም በምስጢረ ጥምቀት ወቅት በተሰጠው ካህን የመሆን ጸጋ በመጠቀም ሁሉም የሰው ልጆች ይድኑ ዘንድ ጸሎታቸውን ወደ እግዚአብሔር ያቀርባሉ። ከእያንዳንዱ የጸሎት ሐሳብ በኋላ በዲያቆኑ ወይም ይህንን የምእመናን ጸሎት በሚጸልየው ሰው መሪነት ምእመኑ በአንድነት ጌታ ሆይ ጸሎታችንን ስማ በሚለው ጸሎት ወይም ይህንን በሚመስል ሌላ ጸሎት አማካይነት በኅብረት ጸሎታቸውን ለእግዚአብሔር ያቀርባሉ። ምእመኑ በዚህ ተግባሩ ጸሎቱን ወደ እግዚአብሔር በማቅረብ የሚያስባቸውን ጥያቄዎች እርሱ መልስ እንደሚሰጥና ሁሉም በርሱ ፍቃድ እንደሚፈጸም በመተማመን ወደ እግዚአብሔር የሚያቀርበው ጸሎት ነው። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትፈልጉትን ማንኛውንም ነገር ለምኑኝ ይሰጣችኋል። የዮሐንስ ወንጌል ምዕራፍ 15 ቁጥር 7 ላይ ያለውን የኢየሱስን ቃል እናስታውሳለን። በሌላ በኩል ደግሞ ዓለማዊ የሆኑ ጽንሰ ሐሳቦችን የያዙ ጸሎቶች በፍጹም ወደ ሰማይ አያርጉም። በተመሳሳይ መልኩም ራሳችንን ብቻ የሚወክሉ ጸሎቶች ሁሉ ወደ መንግሥተ ሰማያት አይደርሱም። ወደ ገላትያ ሰዎች ምዕራፍ 4 ቁጥር 2ና 3 ላይ እንደተጠቀሰው። ስለዚህ ምእመኑ እንዲጸልይ የሚሰጠው የጸሎት ሐሳብ ለቤተ ክርስቲያኗና ለዓለም ተጨባጭ ፍላጎቶች ድምፅ ማሰማት እንደሚኖርባቸው በመግለጽ ተለምዶዊና አጭር የሆኑ እይታዎችን ከመጠቀም መራቅ ይኖርባቸዋል ማለት ነው። በመሥዋዕተ ቅዳሴ ወቅት በሚደረገው የምእመናን ጸሎት በኋላ ቃለ እግዚአብሔር ይጠናቀቃል። እግዚአብሔር አምላካችን ሁሉንም ልጆቹን የሚንከባከብ አምላክ እንደሆነ እንድንመለከት ያግዘናል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቸስኮ በዛሬው ዕለት ማለትም በየካቲት 7 2010 ዓ.ም በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ለተገኙ ምዕመናንና የአገር ጎብኚዎች በመሥዋዕተ ቅዳሴ ሥነ ሥርዓት ዙሪያ ላይ ያደረጉትን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። ርዕሰ ሊቃነ ጳጳሳት ፍራንቸስኮ በነገው ዕለት ከሮም አገረ ስብከት ካህናትና ዲያቆናት ጋር እንደሚገናኙ ተገለጸ። ለዚህ ዜና ዝርዝር ዮሐንስ መኮንን።
ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ነገ ሐሙስ ከሮም አገረ ስብከት ካህናትና ዲያቆናት ጋር እንደሚገናኙ ታወቀ። የሮም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አንጀሎ ዴ ዶናቲ እንደገለጹት ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ከሮም ሀገረ ስብከት ካህናትና ዲያቆናት ጋር በሚያደርጉት መሥዋዕተ ቅዳሴ ሥነ ሥርዓት ወቅት የምሕረትን ጸጋ የሚሰጡበት፣ የኑዛዜን ቃል የሚያዳምጡበትና መልእክታቸውን የሚያስተላልፉበት ዕለት እንደሆነ በሀገረ ስብከቱ ለሚያገለግሉ ካህናትና ዲያቆናት በሙሉ በላኩት መልእክት ገልጸዋል። የሮም ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ አንጀሎ ዴ ዶናቲ ከሀገረ ስብከታቸው ካህናትና ዲያቆናት ጋር ባለፈው መስከረም ወር ላይ ያደረጉትን ጠቅላላ ጉባኤ በማስታወስ በሀገረ ስብከታቸው የታዩትን የተለያዩ ድክመቶችን አስታውሰው በሮም ሀገረ ስብከት የሚገኙ ቁምስናዎች በሙሉ የሚጠነክሩበትን መንገድ የሚጠቁሙ የመፍትሄ ሐሳቦችን እንዲያፈላልጉ አሳስበዋል። በሀገረ ስብከቱ የሚገኙ ቁምስናዎችና የቁምስናዎቹ መሪ ካህናት ይህን የጾም ጊዜን በመጠቀም ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ባበረከቱት ከወንጌል የሚገኝ ደስታ በተሰኘው ሐዋርያዊ መልእክት በመመራት ለስብከተ ወንጌል አገልግሎት ቅድሚያን መስጠት እንደሚያስፈልግ አስረድተዋል። ዓላማውም በመተጋገዝ በሚከናወነው የወንጌል አገልግሎት መካከል የሚታዩ ድክመቶችን ለመለየት እንዲያስችል በማሰብ ነው ተብሏል። በሮም ከሚገኙ ቁምስናዎች የሚቀርቡ አስተያየቶች በሙሉ ወደ ሀገረ ስብከት ከቀረቡ በኋላ በሚቀጥለው የሀገረ ስብከቱ ጠቅላላ ጉባኤ ወቅትም ወደ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ እንደሚቀርቡ ገልጸዋል። መድኃኒት የሚያስፈልገው ለበሽተኛ እንጂ ለጤናማ አይደለም ያሉት ሊቀ ጳጳስ ብፁዕ አቡነ አንጀሎ ዴ ዶናቲ ከመልእክታቸው ጋር በማያያዝ ከወንጌል የሚገኝ ደስታ የሚለውን የርዕሰ ሊቃነ ጳጳሳት ፍራንቸስኮስ ሐዋርያዊ መልእክት ወደ ብርሃን በማውጣት ከልብ በመረዳት በኅብረት በምናከናውነው የወንጌል አገልግሎት ፍሬያማ እንድንሆንና ለአገልግሎቱም በአዲስ መንፈስ ተነሳስተን የትንሣኤውን ብርሃን ለዛሬው ዓለም እንድንመሰክር ያስፈልጋል ብለዋል።
ብፁዕ ሊቃነ ጳጳሳት አንጀሎ ሲፓና በጾም ወቅት ቸርነትና በጎ ምግባራትን ማድረግ ይገባል ማለታቸውም ተገለጸ። ለዝርዝሩ ዮሐንስ መኮንን።
ብፁዕ አቡነ አንጀሎ ሲፓና በጾም ወቅት ቸርነትንና ይቅርታን ማድረግ እንደሚያስፈልግ አሳሰቡ። ብፁዕ አቡነ ሲፓና የጾም ጊዜን መግባት ምክንያት በማድረግ ባሰሙት ንግግር በጾም ወቅት ልግስናንና ይቅርታን ማድረግ አመጽንና ጥላቻን በማስወገድ ከተቸገሩት ጋራ ያለንን ማካፈል ፍቅርን እንድንመሰርት ያግዛል ብለዋል። ብፁዕነታቸው የጾም ጊዜ በሙሉ ልብና ህይወት ወደ እግዚአብሔር ለመመለስ የሚያስችለንን ጸጋንና መለወጥን የምናገኝበት ጊዜ እንደሆነ አስረድተዋል። የጾም ወቅት መግቢያን በማስመልከት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከብፁዓን ካርዲናሎችና ጳጳሳት ጋር በመሆን ሮም ከተማ ከሚገኘው ከቅዱስ አንሰልሞ ቤተ ክርስቲያን ተነስተው እስከ ቅድስት ሳቪና ቤተ ክርስቲያን ድረስ የዑደት ሥነ ሥርዓት ካደረጉ በኋላ መሥዋዕተ ቅዳሴን እንደሚያሳርጉ ታውቋል። በዚህ መሠረት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለጎርጎሮሳውያኑ 2018 ዓመተ ምሕረት ባወጡት ዕቅድ መሠረት ቤተ ክርስቲያን የጾም ጊዜን ለማክበር ተጠርታለች ብለዋል ብፁዕ አቡነ አንጀሎ ሲፓና። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንዳስገነዘቡት በእነዚህ የጾም ጊዜያት ወደ ራሳችን በመመለስ የፍቅርንና የልግስናን ሕይወት መለማመድ እጅግ አስፈላጊ እንደሆነ ሞንሲኞር ሲፓና አስረድተዋል። ብፁዕነታቸው ንግግራቸውን በመቀጠል ቸርነት በሌለበት ጥፋትና ተስፋ መቁረጥ፣ አመጽና ባልንጀራን መጥላት፣ ለታመመ አለመጨነቅ፣ ለተጸነሰ ሕፃን ክብርና እንክብካቤ ያለመስጠት አዝማሚያ እንዲስፋፋ ያደርጋል ብለዋል። ውጤቱም ራስን መልካምን ለማከናወን ከሚያግዙን መንገዶች አውጥተን ለአመጽና ለጥላቻ ሕይወት በመዳረግ አሳሳች በሆኑ ዓለማዊ አስተሳሰቦች ብቻ ተጠምደን የሐዋርያዊነት ተልእኮ ስሜት እንዲቀንስ ያደርጋል ብለዋል። በኢጣሊያ የአንኮናና ኦሲሞ ጳጳስ የሆኑት ብፁዕ አቡነ አንጀሎ ሲፓና በማከልም የጾም ወቅት መንፈሳዊ ጸጋዎች በሰዎች መካከል፣ በቤተሰብ መካከል እንዲሁም ጥላቻ በበዛበት አካባቢም ቢሆን በማበብ መልካም ፍሬ የሚገኝበት ወቅት እንደሆነ አስረድተዋል። መላዋ ቤተ ክርስቲያንና ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በዚህ በጾም ወቅት ሦስት ነገሮችን እንድናዘወትር ያዙናል ብለው እነርሱም ጸሎት፣ ጾምና የተቸገረን መርዳት ነው ብለዋል። መጸለይ ስንል ከሁሉም አስቀድሞ የእግዚአብሔርን ቃል ማዳመጥ ነው። በሕይወታችን ውስጥ የእግዚአብሔር ቃል ሲገባ ወደ እግዚአብሔር ዘንድ ድምፃችንን ማሰማት እንጀምራለን። ጸሎት በእግዚአብሔር እንድንወደድ የሚያደርገንና እርሱንም እንድንወድ የሚያደርግ አንዱ መንገድ ነው ብለዋል። ስለዚህ ጸሎት ከተለያዩ ያልተስተካከሉ የሕይወት አካሄዶች ራሳችንን ነፃ በማውጣት በላያችን ያንዣበበውን ጨለማ በማስወገድ የእግዚአብሔር ብርሃን በልባችን እንዲገባ ያደርጋል ብለዋል። ይህ ማለት ደግሞ የሕይወታችን ባለቤት በሆነው በእግዚአብሔር ዘንድ እንድንታመን ያደርገናል ብለዋል። በሁለተኛ ደረጃ የተቸገረን መርዳት ከስግብግብነት ነፃ በመውጣት ለሌሎች እንድናስብ፣ ሌሎችን እንደ ወንድምና እንደ እህት በማሰብ ከግለኝነት ሕይወት እንድንወጣ ያደርጋል ብለዋል። የርዕሰ ሊቃነ ጳጳሳት ፍራንቺስኮስን መልእክት የጠቀሱት ብፁዕ አቡነ አንጀሎ ሲፓና ቸርነት ወይም የተቸገረን መርዳት የአመፅንና የጥላቻን ልብ በማስወገድ የፍቅርን መንገድ እንድንከተል ወይም እንድናሳድግ ያደርገናል ብለዋል። ጾም የክርስትና ሕይወታችን እንዲነቃቃ ለእግዚአብሔር ቃል ዋጋን በመስጠት እንድናዳምጥና እንድንታዘዝለት ይረዳል ብለዋል። ጾም ከመንፈስ ቅዱስ የምናገኘው በረከት ከሁሉ እንደሚበልጥ፣ እግዚአብሔር ከሁሉ በላይ ዘላለማዊ መሆኑን እንድንረዳ ያደርጋል ብለዋል። ከሁሉም በላይ ዋጋ ያለው ጾም ከምግብ መቆጠብ ሳይሆን ከእግዚአብሔር ጋር ያለንን ግንኙነት የሚያደናቅፉ እና የሚያሰናክሉ ነገሮችን ሁሉ መራቅ ነው ብለዋል። ዋጋ ያለው ጾም ከኃጢአት በመራቅ ከእግዚአብሔር ጋር በመታረቅ በሰላም የምንኖርበት፣ በምስጢረ ንስሐ ወደ እርሱ የምንቀርብበት፣ ከእግዚአብሔር በምናገኘው ምሕረት ተደግፈን በቤተሰብ መካከል በጓደኞቻችን እንዲሁም ከሌሎች ጋር የምሕረትን ጸጋ የምንካፈልበት ወቅት ነው ብለዋል። በተጨማሪም ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንደተናገሩት በጾም ወቅት ነቅተን በመቆም እንደ እባብ አሳሳች ከሆኑት ሐሰተኛ ነቢያት ራሳችንን የምንከላከልበት ወቅት ነው ብለዋል። የጾም ወቅት የጸጋ ጊዜ ከመሆኑም በተጨማሪ እውነትን የምናይበት ጊዜ ነው። የሰዎችን ድክመት በመመልከት በተለይ ወጣቶችን ወደ ባርነት ቀንበር ወደ ጎጂ ባህሎች ወደ ሐሰተኛ ፍቅርና አጭበርብሮ ወደ መበልጸግ መንገድ የሚጎትቱ ብዙዎች ናቸው ብለዋል። እግዚአብሔር መረጠሽ የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ ያማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ። Jesus, que guitarra